ስሜ ዶክተር አዜብ አሳምነው ይባላል። አሁን የምሰራው በአዲስ አበባ ዩኒቨርሲቲ የሳይኪያትሪ ዲፓርትመንት ላይ በረዳት ፕሮፌሰርነት እና በአእምሮ ሕክምና ስፔሻሊስትነት አገለግላለሁ። በዚህ ቦታ ለአንድ ዓመት ያክል ሰርቻለሁ። ከዚህ ቀደም ደግሞ በደብረ ማርቆስ ዩኒቨርሲቲ እና በከተማ ባለው ሪፈራል ሆስፒታል ለሶስት ዓመት ያክል ሰርቻለሁ። ስለጋበዛችሁኝም በጣም አመሰግናለሁ።
እኛም በጣም እናመሰግናለን። እንግዲህ ዛሬ እንድንወያይ መረጥነው ርዕስ የአእምሮ ጤናን የሚመለከት ነው። የመጀመሪያውን ጥያቄ ላስቀድም። በተለምዶ አንድ ሰው የአእምሮ ጤናው ተዛብቷል የሚባለው ጨርቁን ቀዶ ጎዳና በሚወጣ ጊዜ ነው ይባላል። በስነ ልቦና ሕክምና መስኩ ግን ሰፋ ያለ ትርጉም ያለው ይመስለኛል። የአንድ ሰው የአእምሮ ጤና ተዛብቷል የሚባለው መቼ ነው?
እንዳልከው እንግዲህ የአእምሮ ጤናና አእምሮ ህመም ሲታሰብ ብዙ ጊዜ ጎላ ብሎ የሚታየው አይነት ሁኔታ አለ። ነገር ግን ያው በጣም ብዙ አይነት የአእምሮ ህመም አይነቶች አሉ። በዋናነት አንድ ሰው አእምሮ ህመም አለበት ብለን የምንናገረው ሁለት ምክንያቶችን እናያለን። አንደኛው የቀን ተቀን ህይወት ላይ ያሳደረው ተጽዕኖ ምን ያክል ነው፣ አንድ የስነ ልቦና ችግር ብለን እናያለን። ሁለተኛው ደግሞ ምን ያክል ሰውየውን ረብሾታል፣ ግለሰቧን ረብሿታል የሚለውን እናያለን። ስለዚህ በእነዚህ በሁለት ምክንያቶች በአንዱ ወይም በሌላ ወይም ሁለቱም አንድ ጊዜ በሚሆኑበት ጊዜ የአእምሮ ህመም ሊኖር ይችላል ብለን ምርመራ እናደርጋለን። ይህንን ስናይ እንግዲህ በብዛት የሚታዩ የአእምሮ ህመም አይነቶች አሉ። ከፍተኛ የድብርት ህመም፣ ከፍተኛ የጭንቀት ህመሞች አሉ። ከዛ ደግሞ ትንሽ ከፋ ያሉ ብለን ደግሞ የምንመድባቸው ከበድ ያሉ የአእምሮ ህመሞችም አሉ። ስለዚህ ሁሉንም አይነት ያጠቃልላል ማለት ነው።
እንግዲህ ኢትዮጵያ ውስጥ የአእምሮ ጤናን በተመለከተ ትክክለኛ ያልሆኑ ግንዛቤዎች እንዳሉ ይሰማል። እርስዎ በስራው ጸባይ እየሰሟቸው ትክክለኛ ያልሆኑና ሊቀረፉ ይገባሉ የሚባሉ አመለካከቶችና ግንዛቤዎች ካሉ የተወሰኑትን ቢጠቅሱልን።
አንደኛው በብዛት ያለው አመለካከት ምናልባት ሊጎዳን የሚችለው ብዬ የማስበው አንድ ሰው አእምሮ ህመም ካጋጠመው አይድንም የሚል አይነት አመለካከት አለና ነገር ግን ቶሎ ወደ ሕክምና ከተመጣ እንዳልኩትም ደግሞ የተለያየ ደረጃ ያላቸው ህመም አይነቶች ስላሉ ሕክምና ካገኙ የመሻሻል አንዳንዶቹም የመዳን ስላላቸው ሕክምናው እንደ ማንኛውም የሌላው ሕክምና መደረግ የሚችል እንደሆነ መገንዘብ ይኖርብናል። ሌላው በብዛት ያው የአእምሮ ህመሞችን ከመንፈስ ጋር የማያያዝ ነገር አለ። በዛም ምክንያት ብዙ ሰዎች ወደ ሕክምና ከመምጣት ይልቅ ወደ ባህላዊ እና ወደ ሃይማኖታዊ ህክምና ቦታዎች ይሄዳሉ። ነገር ግን እነዚህ ነገሮች አቀናሽቶ ማድረግ የሚቻል በመሆኑ አንዳንድ ሰዎች ለምሳሌ ጸበል ይሄዱና የጸበል ስለሄድኩኝ ህክምናው ማድረግ አልችልም ይላሉ። ነገር ግን ሁለቱም አብሮ መሄድ የሚቻል እንደሆነ ከዚህም በፊት አይተናልና ሁለቱን በተጓዳኝ ለማድረግ መሞከር ቢቻል ጥሩ ነው ብዬ አስባለሁ። ሌላው እንግዲህ ያው አእምሮ ህመም አላቸው ተብሎ የሚገመቱ ሰዎች ወይም ደግሞ እንዳላቸው የታወቁ ሰዎች ስራ መስራት የማይችሉ ከማህበረሰብ ጋር መቀላቀል የማይችሉ አድርጎ ያያል ሰው። ነገር ግን ቅድም ካልኩትም ጋር በተያያዘ መልኩ ህክምና ማድረግ ማሻሻል ማዳን የሚቻልበት ሁኔታ ስላለ ሰዎች የአእምሮ ህክምናቸውንም እያደረጉ ለማንኛውም አይነት የማህበራዊ ግንኙነትን ስራን ለማካሄድ የሚችሉበትን አቅም ማስገኘት የሚቻል ይሆናል። እነዚህ ዋና ዋናዎቹ ይመስሉኛል።
ጥቂት የማይባሉ ወጣቶች ድብርት፣ የጥበኝነት ስሜት፣ በራስም ሆነ በሌላ ሰው ላይ ጉዳት ለማድረስ መፈለግ አይነት ስሜቶች ውስጥ መኖራቸውን ይነግሩናል፣ ሲናገሩም እንሰማለን። እነዚህ ስሜቶች ከአእምሮ ጤና መታወክ አዝማሚያዎች ጋር የሚገናኙ ናቸው ወይ?
ራስን መጉዳትን እና ራስን ለማጥፋት መሞከርን ወይም ማሰብን በተመለከተ በአብዛኛው የአእምሮ ጤና ችግር ተያይዞ ሊነሳ ይችላል። ያው ሁሉንም ባይባልም ነገር ግን ራስን ለማጥፋት ማሰብ መሞከር፣ ራስን መጉዳት ምናልባት ከጀርባው በተለይ ደግሞ ከፍተኛ የድብርት ህመም ወይም ድባቴ የምንለው ሌሎች የአእምሮ ህመም አይነቶች የተለያዩ ሱስ አምጪ ነገሮችን አብዝቶ መጠቀምን ጨምሮ ሊያያዙ ይችላሉ እና አመላካች ሊሆን ይችላል። ጠበኝነት ያልከው ግን በጣም ሰፊ የሆነ ነገር ነው እና በለጠ በግለሰብ ደረጃ እያንዳንዱ ማየት ሊያስፈልግ ይችላል። ለምን መጣ፣ ምንድን ነው ምክንያቱ የሚለውን ነገር። አንዳንድ ሰዎች ያው የተለያየ አእምሮ ጤና ችግር ሲኖራቸው ከዛ ጋር በተያያዘ መልኩ ጠበኝነት፣ ሌሎች ሰዎችን ለመጉዳት የሚፈለግ ነገር ሊኖር ይችላል። ነገር ግን ይህም ከወንጀልም ጋር የተያያዘ መታየት ያለበት ነገር ስለሆነ በግለሰብ ደረጃ እያንዳንዱ ሰው ለምን ወደዛ አይነት ባህሪ ውስጥ ገባ የሚለው ጥልቅ የሆነ ምርመራ የሚያስፈልገው ጉዳይ ይሆናል። እንዲሁ በደፈነው የአእምሮ ጤና ችግር ነው ማለት ይከብዳል።
ስለ ከባቢያዊ ጉዳዮች ትንሽ እንነጋገር። ምናልባት በሰዎች የአእምሮ ጤና ላይ ሊያመጡት ስለሚችለው ጫና ለመወያየት ያመቸን ዘንድ ዶክተር አዜብ፣ እርስዎም እንደሚያውቁት በመላ ዓለም ላይ የኮቪድ-19 ቫይረስ የተወው ጫና አለ። ኢትዮጵያን በመሰሉ ሀገራት ደግሞ ጦርነት፣ የፖለቲካ አለመረጋጋትን የመሰሉ ጉዳዮች በዜጎች ላይ የሚተዉት ስነ ልቦናዊ ጫና እንዳለም ይገመታል። እነዚህን ጫናዎች እንዴት ነው መመከት የሚቻለው? ዜጎች የአእምሮ ጤናቸውን ለማሻሻል ማድረግ የሚገባቸው ተብለው የሚመከሩ ጉዳዮች አሉ ወይ?
ትክክል ነው። እንግዲህ ቅድም የአእምሮ ጤናን ጉዳይ ስናነሳ ብናነሳው ጥሩ የሆነው ለምን ይመጣል የሚለውን ማየት ነው። የአእምሮ ጤና ችግር ለምን ይመጣል የሚለውን ስናይ ሶስት ነገሮች ማየት ይቻላል። አንደኛው ባዮሎጂካል የምንለው አለ። ምናልባት ከሰውነት አካሄዳችን ጋር፣ ተፈጥሯዊ ነገሮች ጋር የሚያያዝ ሊሆን ይችላል። ስነ ልቦናዊ አለ። ከዛ ደግሞ ማህበራዊና ባህላዊ የሆኑ ጉዳዮችም አሉ እዛ ውስጥ እና እንዳልከው በአካባቢያችን የሚገኙ ማንኛውም አእምሯችን ላይ ጫና ወይም ስነ ልቦናችን ላይ ጫና የሚያሳድሩ ነገሮች በሙሉ የአእምሮ ጤናችን ላይም ጫና ያሳድራሉ እና እንደጠቀስከው የኮቪድ-19 እንዲሁም የተለያዩ ግጭቶች እና ጦርነቶች በሚኖሩበት ጊዜ ሁላችንም ላይ በተለያየ ደረጃ ተጽዕኖ ያመጣሉ። እንግዲህ ቀጥታ ግለሰቡ ላይ ወይም ግለሰቧ ላይ የደረሰ ጥቃት አደጋ በሚኖርበት ጊዜ ጫናው ከፍተኛ ይሆናል። ከዛ ደግሞ ያንን ጥቃት ወይም አደጋ ህመም በቅርብ ያየ ሰው፣ በቅርብ ዘመድ ጓደኛ ላይ ሲደርስ ያየ ሰው ወይም ደግሞ እንደተፈጠረ የሰማ ሰው እነዚህ ጫናዎች ይደርሳሉ። እኛ ደግሞ በሩቅ ሆነን በቴሌቪዥንም በምንም በሚዲያ የምንሰማቸው ነገሮች ይረብሹናል፣ እንደ ማህበረሰብ ማለት ነው። ብናደርግ ጥሩ የሚሆነው የሚለውን ለየደረጃው የተለያየ አይነት እገዛ ሊያስፈልግ ይችላል። አንዳንድ ሰዎች በተለይ ዳይሬክት ጫና የደረሰባቸው ሰዎች የበለጠ እገዛ ሊያስፈልጋቸው ይችላል። በተለይ አደጋ አሁንም ያለ ከሆነ፣ ለምሳሌ በግጭት ቦታ ላይ የሚኖሩ ሰዎች ከሆኑ ደህንነታቸው እስካልተጠበቀ ድረስ ጫናው ይቀጥላል ማለት ነው። ስለዚህ ቅድሚያ የሚሰጠው ሁልጊዜ ደህንነትን አስቀደም ነው። ደህንነትን የሚፈጠርበትን መንገድ እነሱን ደህንነት የሚሰማቸው ሁኔታ መፍጠር ይፈልጋል እና ይሄ ባለሙያዎች ከሕክምና ባለሙያዎችም ወይም ከስነ ልቦና ባለሙያዎችም ባለፈ የብዙ ሴክተሮች ርብርብ የሚፈልግ ነው የሚሆነው። ከዛ በኋላ ከደህንነት በኋላ ያው ቤዚክ የሚባሉ ልብስ፣ መጠለያ፣ ምግብ የመሳሰሉ ነገሮች መሟላት ይኖርባቸዋል። ጤናም እዛ ውስጥ ይካተታል፣ የአካላዊ ጤና። ከዛ ግን ራቅ እያለ ሲሄድ ደግሞ በተለይ ከሚዲያ ጋር በተያያዘ ያው ሚዲያዎች ኃላፊነት የተሞላው ዘገባ ማካሄዳቸው ጠቃሚ ይሆናል። ምክንያቱም እያንዳንዱ የምንጠቀማቸው ቃላቶች በተለይ በሚዲያ የሚተላለፉት የማህበረሰቡ ጤና ላይ ከፍተኛ የሆነ ተጽዕኖ ስለሚያሳድሩ ማለት ነው እና ጥንቃቄ ማድረግ ይፈልጋል። እዛ ባለፈ የማህበረሰቡን ደግሞ ስንመለከት የምንሰማቸውን ወይም ደግሞ መረጃ የሚሰጡንን አካላት በደንብ መገምገም፣ ዜናዎችንም ደግሞ የምናዳምጥበትን ጊዜ መገደብ። ምክንያቱም ሁል ጊዜ በተለያዩ በዚህ ጊዜ ስልካችን ላይ ሁሉ ነገር ስላለ ዜና በቀላሉ የምናገኝበት ስለሆነ ሁል ጊዜ ማየት ፍላጎት ሊኖረን ይችላል። ነገር ግን ጊዜ መመደቡ ጥሩ ይሆናል። ሙሉ ቀን ያው እዛ ውስጥ ሆነን ስራችንንም ኑሯችንም ለመምራት የሚያቅት ሁኔታ ውስጥ እንዳንገባ ሶሻል ሚዲያዎችን መገምገም፣ ጊዜ መስጠት፣ ከዛ ደግሞ እርስ በርስ ደግሞ የምንወያይበት ሴፍ ነው የምንለው ኢንቫይሮንመንት መፍጠር፣ ተመሳሳይ ችግር የደረሰባቸው ሰዎች ጋር መወያየት፣ እነዚህ ጠቃሚ የሆኑ ነገሮች ናቸው። ከዛ ባለፈ ግን እነዚህም ነገሮች ተጠቅመው በተለይ ከግጭት ጋር በተያያዘ ሁኔታ ተደጋጋሚ ትዝታዎች የሚረብሿቸው ሰዎች፣ በጣም ከፍተኛ የድብርት ስሜት ወይም የፍርሃት ስሜት ያላቸው ሰዎች ግን የበለጠ እርዳታ ሊያስፈልጋቸው ስለሚችል ከባለሙያ ጋር መመካከር ጥሩ ሊሆን ይችላል።
እጅግ በጣም አመሰግናለሁ ዶክተር አዜብ አሳምነው። የአእምሮ ጤናን በተመለከተ እየተወያየን ነበረ። የጎርጎሳውያኑ ግንቦት ወር የአእምሮ ጤና ግንዛቤን ማስጨበጫ ወር ተብሎ ነው እንግዲህ የተሰየመው። ከግንዛቤ ማስጨበጥ ጋር በተያያዘ ኢትዮጵያ ውስጥ ሊደረጉ የሚገቡ ማህበረሰቡ የበለጠ ስለ አእምሮ ጤናና ስለ ተያያዙ ጉዳዮች እንዲረዳ ቢደረጉለት ወይም ቢሞክራቸው የሚባሉ የተወሰኑ ሀሳቦችን ቢያካፍሉኝ።
እንግዲህ ያው እንደጠቀስከው የአእምሮ ጤና ግንዛቤ ማስጨበጫ ጊዜ ስለሆነ ሁሉም ሰው በዚህ ጉዳይ ላይ ያለውን ግንዛቤ ለማስፋት ሙከራ ማድረግ ይኖርበታል ብዬ አስባለሁ። በተለይ በአብዛኛው የሚከሰቱት አይነት የአእምሮ ጤና ችግሮች ምን አይነት እንደሆኑ ማወቁ ጠቃሚ ይመስለኛል። እንዲሁም የአገልግሎት የሚሰጥባቸውን ቦታዎች ማወቁ ከዚህ ባሻገር የተለያዩ ውይይቶችን ማድረግ ጥሩ ይመስለኛል። የተለያዩ እንቅስቃሴዎችን ማያለው በእኛም ሀገር ውይይቶችን ለማካሄድ በአእምሮ ጤና ዙሪያ ውይይቶች እንግዲህ ትልቅ ውይይቶች ሊኖሩ ይችላሉ፣ ግን ከቤተሰብም ይጀምራል። ቤተሰብ ውስጥ የምናደርጋቸው ግልጽ የሆኑ ውይይቶች አእምሮ ጤናን በማስጠበቅ ረገድ ምን አይነት እንቅስቃሴ እያደረግን ነው በቤታችን በአካባቢያችን የሚሉ ውይይቶች እና በተለይ ደግሞ የበለጠ የተጎዱ እንደሆኑ የምናውቃቸውን ሰዎች በምን መልኩ እያገዝን ነው ወይስ ማገዝ እንችላለን የሚለውን ነገር ውይይት ቢኖር ጠቃሚ ነው ብዬ አስባለሁ። እንግዲህ እነዚህ ጀነራል ሀሳቦች ናቸው። የበለጠ ደግሞ ምክር የሚያስፈልግባቸው ሁኔታዎች ባለሙያዎችን እገዛ ለማግኘት ባለሙያዎችን ቢያማክሩ እላለሁ። ከዚህ በተጨማሪ ያው ቅድም መጀመሪያ የጠቀስኳቸው ነገሮች አእምሮ ጤና እንደ ማንኛውም የጤና ችግር መታከም የሚችል ነገር ሊሆን ስለሚችል ከተለያዩ ማህበራዊ እና የስራ ሁኔታዎች ማግለሉ ቀርቶ ማቅረቡ እንደ የቤት ስራ ሁላችንም ብንወስደው ጥሩ ይመስለኛል።
በድጋሚ እጅግ በጣም አመሰግናለሁ ዶክተር አዜብ አሳምነው። የአእምሮ ጤናን በተመለከተ ለአሜሪካ ድምፅ አድማጮች ተያያዥ ሀሳቦችን ስላካፈሉ በእጅጉ አመሰግናለሁ። መልካም ምሽት ይሁንልዎት።
እኔም አመሰግናለሁ። መልካም ምሽት።